ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 19 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መጋቢት 19 ቀን 846 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
የዘረኞቹ ግብ ሀገርን አንድነትን ማጥፋት በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን አተታ በቅድሚያ እናሰማለን። በመጨረሻም በሚያዝያ ወር 2005 ዓመተ ምህረት የቀረበ የዲሞክራሲያ እትም እናሰማለን። ከ9 ዓመታት በፊት የቀረበ የዲሞክራሲያን እትም በቅጡ ተረድተን ተግባራዊ አድርገነው በነበረ ዘረኞችን የትግሬም ሆነ የኦሮሞ እንዲሁም ሌሎችን በቀላሉ ድል በመታን ነበር። የሚያጎነብሱ ጫማ የሚልሱ ሆዳም ባንዳዎች በስተው እንጂ የቀረበበትን ጊዜ በግምት ውስጥ በማስገባት ታዳምጡ ዘንድ እንጋብዛለን። በቅድሚያ ዜና።
ዘረኛው የኮሎኔሉ አገዛዝና ወያኔ የተክስ አቁም ስምምነት አደረጉ ተብሎ በሚለፈለፍበት ባሁን ወቅት በሰሜን ኢትዮጵያ ጦርነቱ ተፋፍሟል። በሁመራ በረከት ተብሎ በሚጠራው አካባቢ በሱዳን ሰልጥነውና ታጥቀው የነበሩ ወያኔዎች ጦርነት ከከፈቱ 7 ቀናት እንዳለፈ የአካባቢው ነዋሪዎች ተናግረዋል። አገዛዙ ላወጀው የግጭት ማቆም ውሳኔ ብዙም ትኩረትና ተቀባይነት ያልሰጡት የአፋር ልዩ ኃይልና ሚሊሻ ኃይሎች በወያኔ ተያዙትን በኮምባ ወረዳ የሚገኙትን 4 ቀበሌዎችን ነጻ ያወጡ መሆናቸው ተዘግቧል። በዘንድሮ የ12ኛ ክፍል መልቀቂያ ፈተና አስመልክቶ የአማራ አካባቢ ተማሪዎች ወደ ዩኒቨርሲቲ እንዳይገቡ በአገዛዙ ባለስልጣኖች የተደረገው ሴራ በመቃወም እሁድ መጋቢት 16 ቀን በአማራው አካባቢ አንዳንድ አካባቢዎች የተቃውሞ ሰልፎች ተደርገዋል። በበርካታ ቦታዎች አሁንም በስልጣን ላይ የተቀመጡት ራሳቸውን የአማራ ብልጽግና ብለው የሚጠሩት የባዕዴን ባንዳዎች ባስተላለፉት የክልከላ አዋጅና ባካሄዱት አፈና ምክንያት የተጠራው ሰልፍ አልተካሄደም። ሰልፉ ከተካሄደባቸው ከተሞች መካከል ባህር ዳር፣ ራያ ቆቦ ከተሞች የሚገኙ ሲሆን በሰልፎቹም ላይ ከተያዙት መፈክሮች መካከል ትምህርት የፖለቲካ ሴራ ማስፈጸሚያ አይደለም፣ በአማራ ተማሪዎች ላይ የተፈጸመ ምሁራዊ የዘር ፍጅት ነው፣ የዘንድሮ የ12ኛ ክፍል ውጤት ያለምንም ቅድመ ሁኔታ መሰረዝ ይገባዋል፣ የፈተና ውጤት ብሔርን እንጂ ዕውቀትን አያሳይም የሚሉት ይገኙባቸዋል። ከነዚህም በተጨማሪ ፍትህ በተረኛ ኦህዴድ ብልጽግና እየተሰቃዩ ለሚገኘው የአዲስ አበባ ወጣት፣ ትኩረት ለራያ ለወልቃይት ለዋግምራና ለአፋር ህዝቦች ይሁን፣ በፋኖ ላይ እየተደረገ ያለው ግድያና አፈና ማሳደድ በአስቸኳይ ይቁም የሚሉ መፈክሮች ተይዞ እንደነበረም ለማወቅ ተችሏል። በተለያዩ ችግሮች ምክንያት በአማራው አካባቢ የዕለት ምግብ ያስፈልጋቸዋል ከተባሉት መካከል 50 በመቶዎቹ ሴቶች ሲሆኑ ወደ 400 ሺህ የሚጠጉት ደግሞ ህፃናት መሆናቸው ታውቋል። በዋግምራ ብሔረሰብ አስተዳደር በሶስት መጠለያ ጣቢያዎች የሚገኙ ተፈናቃዮች ቁጥር ከ65700 በላይ የደረሰ ሲሆን ከነዚህም ውስጥ 18000 የሚሆኑት የሚያጠቡ ሴቶች ከ1100 በላይ አረጋውያን እንዲሁም 590 የሚሆኑ ደግሞ የአካል ጉዳተኞች ናቸው ተብሏል። በዋግምራ የሚገኙ ተፈናቃዮች በተለይ ሴቶችና ህጻናት በከፍተኛ ችግር ውስጥ እንደሆኑ ለማወቅ ተችሏል። እስካሁን የሚሰጠው እርዳታ በቂ ባለመሆኑ ሁኔታው በጣም አሳሳቢ መሆኑን ዜጎች እየተናገሩ ይገኛሉ። በኑሮ ውድነትና ከፍተኛ ናቸው ከተባሉት 15 የአፍሪካ ከተሞች መካከል አዲስ አበባ በአንደኛ ደረጃ ተቀመጠች። ቢዝነስ ኢንሳይደር የተባለው መጽሔት እንደ ምግብ፣ ልብስ፣ መጓጓዣ፣ ቤት ክራይ፣ ጤና፣ መዝናኛ የመሳሰሉት ለኑሮ አስፈላጊ የሆኑ ቁሳቁሶች አገልግሎቶችን ዋጋቸው ካጠናቸው የአፍሪካ ከተሞች ውስጥ አዲስ አበባ ውድ ከተማ እንደሆነች የደረሰበት መሆኑን ዘግቧል። መጽሔቱ የተለያዩ ለኑሮ አስፈላጊ የሆኑትን የቁሳቁሶች የአገልግሎቶች ዋጋ አመዛዝኖ በደረሰበት መደምደሚያ የኑሮ ውድነት ከፍተኛ ከሆነባቸው ሀገሮች መካከል በአንደኝነት አዲስ አበባ ስትጠቀስ፣ ሁለተኛ አቢጃን፣ ሶስተኛ ሐራሪ፣ አራተኛ ጆሃንስበርግ፣ አምስተኛ ፕሪቶሪያ ሆነው ተቀምጠዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። አገርና ሰንደቅነት ከሌለ በተማረ ያውሉ መቅበድል ሰንደቅነት ሃይማኖ ታላማንችም ነ
ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የዘረኞቹ ግብ የሀገር አንድነትን ማጥፋት የዘረኞቹ ግብ አገርን አንድነትን ማጥፋት በዚህ ላይ ቅንጣትን ብዥታ ሊኖር አይገባም። ወያኔን ተስተካክሎና ተከትሎ የመጣው የኦሮሞ ቡድን ኢትዮጵያን እንዲያገር ሊያጠፋ የወሰነና የተስማማ ነው። በምን ፍጥነት በማን አመራር እንዴት በሚለው ባላቸው ልዩነት ሊከሰት ሊኖር ቢችልም ኢትዮጵያን በማጥፋትና በኦሮሚያ መተካት ላይ ሰንዘርም ልዩነት የላቸው። ኮሎኔሉ ሆነ ያሩሲው ባለመንጫ ሽመልስ ተባለ ለማ ተባለ ጋቢሳ ሁሉም ግባቸው አንድ ነው። የኢትዮጵያ አንድነት ቅርስና ማረጋገጫ በሆኑት ላይ ሁሉ ዘመቻቸው የጋራ ነው። ሰንደቅ ዓላማችን ተዋህዶ ሃይማኖታችን አማርኛ ቋንቋችን ታሪካችንን የሚጠሉት በጋራ ነው። የአንድነት ጠበቃና ነጸብራቅ ያሏቸውንም ህዝቦች ሲጠሉ በጋራ ነው። ወያኔም ኮሎኔሉም በዚህ አንድ አቋም እንዳላቸው አሳይተዋል። ከዚህ ሁሉ ጊዜና ደም መፍሰስ በኋላ ዛሬም ይህን ማስረገጡ ግድ መሆኑ ምን ያህል እንዳደናገሩንና እንዳወናብዱን መሰከር ነው። በውዥንብር ገብተን ስንናጥና የፋሽስቱን ኮሎኔል ውዳሴ ስናሰማ እነሱ ግን ከቡራዩ ጌዲዮ እስከ አጣዬ ማይካድራ አፋር ምን ያህል ጉዳት እንዳደረሱብንም በቅጡ ለማጤን አልቻልንም። ሸኔ ብለው ቀዳዳ ጭምብል ያሳዩናል። ያኛው ደግሞ ቅማንት ቤኒሻንጉል ብሎ ሊያሞኘን ይጥራል። ተያዙ ይባሉና በጅምላ ሲፈቱ አገር ወዳዶች ግን እስካሁን በስቃይ ስር አሉ። በወያኔና በኮሎኔሉ አገዛዝ መካከል ያለው ልዩነት የእናትና ልጅ ጠብ ሆኖ ሳለ የሌለውን አንደምታ ሰጥተን ውጤት ስንጠብቅ ኮሎኔሉ ወያኔን ከህዝብ ቁጣ እያዳነ ተመልሶ ህዝብን እንዲያጠቃ እድል ሰጥቶታል። ድባቅ የተመታ ወያኔም አሁን አዲያርቃይን ይዞ የአፋር ህዝብ ላይ ፍጅት ሊፈጽም እየጣረ ተለማኝ ሆኖ ተኩስ አቁሙን ተቀብያለሁ ሲል እነሆ ለፍፏል። ወዳጆቹ ምዕራባውያን በረሃብ አሳበው በእርዳታ ይበልጥ ሊያጠናክሩትና ኢትዮጵያ ላይ በጭካኔ ሊያሰማሩት መሆኑ ምንም ጥርጥር የለውም። ድርድር ኢትዮጵያን ቀፍድዶ አስሮ ለአራጆች ምዕራባውያን ወያኔና ለኮሎኔል ግራኝ አገዛዝ በሰለባነት ማጋደም ነው። ከነ ደመቀ መኮንንና አስር አለቃ ልዩ አምባሳደር ባጫ ደበሌ ብዙ ባይጠበቅ እንኳ እየተካሄደ ካለው ጸረ ሩሲያ የምዕራባውያን ርብርቦች ራሱ ብዙ መማር ይቻላል። የጅቡቲና የወያኔን ህብረት ለማፍረስ መሰራት ያለበት እስካሁንም በተደረገ ነበር። መጪዎቹ ዓመታት ያስከፊ ረሃብ ዓመታት መሆኑ እየታወቀ ይህን ለመቋቋም ከእርዳታ እንለምናለን ውጭ ምንም ዝግጅት የለም። አርሶ አደሩ ህዝብ በብዛት እየተፈናቀለ እየተፈጀ መሬት እየተቀማ በዘረኛ አንበጦች እየተጠቃ ያለ ነው። ፈረንጆቹም የሚጮሁትና ሊረዱ የሚንጫጩት ለምርጥ ህዝባቸው እንጂ ኢትዮጵያውያንን አላድሎ አያጠቃልልም። ለቅርቡም ሆነ ለሩቅ ርቀት የሁሉም ጸረ ኢትዮጵያ ኃይሎች ግብ ደግሞ አገር ወዳድ ኃይሉ መከፋፈሉ መጠቃቱና መዳከሙ ወሳኝ ነው። ከዚህ አንጻር አገር ወዳዱን ኃይል በስፋት ሰርገው እንደገቡት ደግሞ ጥርጥር የለውም። ለአማራው ህዝብ ለምሳሌ ጭምብል ያጠለቁ በአዴኖች፣ ዘመናዊ ታምራት ላይኔዎች፣ መሪ ተብዬ ባንዳዎች በላዩ ተሰተውታል። እመር ሊል ሲል ያሸናክሉታል። አገዛዙ ድርድር፣ ውይይት፣ እርቅ፣ ሹምሽር ወዘተ በሚል እይታቸውን አንሸዋሮ ያዳክማቸዋል። የህዝብ አንድነት እንዳይኖራቸው በአውራጃዊነት ደረጃ ሰይሞና እናቁሮም አዳክሞ ይይዛቸዋል። እስከ መቼ ብንል ያንሳል። ለዚህ ተንኮል መሳሪያ ሆነው የሚገኙ ግን ራሳቸውን አማራ የሚሉትን ተምቾች ማውገዝስ መቼ ያንሳል? ይህ በእንዲህ እንዳለ ያሰበው ሁሉ ከህዝብ ፍጅት ውጭ ሊሳካለት ያልቻለው ወያኔ እርስ በርሱም መባላት ጀምሯል የሚባለው ያርገው የሚባል ዜና ቢሆንም ውድቀቱ ከዚህ ሳይሆን ከተባበረው የህዝብ ክንድ ምት ነው መጠበቅ ያለበት። ዘረኝነት ከሥረ መሠረቱ ተነቅሎ መጣል አለበት እንጂ የጉልቻ መለዋወጥ ለአገር መፍትሄ አያመጣም። ከአራት ኪሎ ቤተ መንግሥትም አጀንዳ እየተሰጣቸው በዘረኞቹ አጀንዳ የህዝብን ትግል የሚከፋፍሉትና የሚያደክሙትንም ከመድረክ ማስወገድ ግዴታ ሆኖ ይገኛል። በላንቃችን የሚያልፈውና የምንጮህለት መፈክር የራሳችን የኢትዮጵያ ይሁን። ዘረኝነት ይውደም። ድል ለጋራ አገር አድን ትግላችን።
በርንጂ አውም እንብኝልኝ በርንጂ ሰላም እስክትመጣ ዞትር ከመናለክ ፍርዳችን ተራዶ በገዩ ይጣጣ ከኛም ወዲያላታ በግፍ በመከራ ያረረ የነበነ የተሰንዳዋራ እግር ተወርች ዞን ያጮች መጋኛ የዳምሳኔ ዞራ አፍተኛ ለስደት ተጋጣ በስደት ተወርደ አፋችንን ዘተን በስደትም ሞተን ከኛም ወዳላፋር ለገዩ ፍሪዳ ዘወትር ደም ገባር ሰንሰለት ጎታቶች ልክ እንደወርቃማ አው እምብኝን በርንጂ ባደገበት ምድር በተፈጠርንባት የሁላችን ልጅ በተከፈረባት አንድ የበላይ ሆኖ አንደኛ የበታች እንዴት ሰላም ይኑር እንዴት ኑር ይመቻች ዲማ ቺው ሙስታዝ ሙሚንም ሙሚናት ያቆን ከሳውስቱ ካናት ቆፋታስ ተፈትሪ ሲጦስ ትከተማደር ዝኖብ አይደለም ወይ ሀጫት አይሆንም ወይ ያየማልኩ ያለመናገር የገዮቹን በርከ ዛሬን ብረት ከልባሱ በስተቀር የሌለው ልጅነት አክሱም ንጉስ እንጂ የበዛ አጀበረ የስልጣኔን ብር ለመክፈት የታረ አረ ለመሆኑ ሃይማኖት ነበረ ባደግንበት ምድር በተፈጠርንባት የሁላችን ትፍቶ ተቀበረባት አንድ በላይ ሆኖ አንደኛ የበታች እንዴት ሰላም እንጣ እንዴት ኑር ይመቻች አረ ለመሆኑ ሳይንቲስት ጠበብቱ ዙሪያ የከበባት ለሰው ዘር ምንጭነት እውቅና የሰጣት ለፈረንጁ ልክኛ ድንቅያ እናት የክርስትና እናት ተፋባት ነበሯት ወይም ጢልባ አስተካክላ ትሰግድ ነበር አምስቱ ወቅሰላት ከሷሷን አማይነን ፈጣሪ ባዘዘው እሷም እኔም አንተ ምድሯን የሞላ ነው ታዲያ አንተን ከኔ በፊት እኔን ካንተ ኋላ ለምድሯ ባለቤት ያስቀምጠን ማን አንድ በሁለት ጉድጓድ ያንተም ሆነ የኔ የእሱም የእሷን ድርሻ ይህን አለም ስንለቅ የተመገበልን በስተመጨረሻ ያ ካልሆነ በቀር የግል የምንለው እምብኝን በል እንጂ እምነት ምርጫችን አገር የጋራ ነው አንተ ወልደ ኢየሱስ እኔም ነኝ አብደላ ያንቺም ወለተ ማርያም ይህችም አመቱላ ያም ወልደ ሚካኤል ይህኛው ጁንዳ አላህ ይህም ወልደ ጎርጊስ እሱም ነው ነስረላ አዎ በኒ አደም ሁሉም የአዳም ዘር ገዦች በፈጠሩት ለምን እንሰቃይ ለምን እንቸገር እስከ መቼ ድረስ ለገዦች ወንበር እየሆንን ሙቻ ለቀጣው ትውልድ ለምን እናስተላልፍ የግፌ ደሟች እምበኝን በል እንጂ መስከጃ እንዳልሰራ ቁባና ሚናራ አላሁ አክበር ብዬ ሰላት እንዳልጠራ አክሱም ላሊበላን ላንተ ያስጨበጠ አንተም እንዳታንጽ ቤተ መቅደስን በአማረ ጉልላት ጅማና ሀረር ለኔ ቆርጦ ሰጠ በታሪካችን ውስጥ የለንም ማስረጃ የሚሞላ ቅንጣት በቅዱስ ቁርአን መጽሐፍ ቅዱስም ውስጥ የሰፈረ እጅታት ካልሆነ በስተቀር ገዦች የፈጠሩት የገለማ ስራል አሁን ብኝል በል እንጂ በተዘረጋልን ሁለት መንታ መንገድ አንደኛው የሚያደርግ አንደኛው የሚያነግ እንዳሻን እንጓዝ እንዳሻን እንንጓዝ አንተ አልፈረድኩኝ አንተም በእኔ አትፍረድ እናስረክብና ፍርዱን ለህልነቀን ባለንበት ምድር እኩል መብት ይኑረን ከወንጀልም ወንጀል ከኃጢአትም ኃጢአት ከሐራምም ሐራም የአንድ ዜጋ ክብሩ የአንድ ዜጋ መብቱ በቁጥር አይሰራም በተወለድንባት ባደግባት ምድር ማህበረሰብ ጣም ደንበጠማው ቁጥር ለፈረሰ ገላ መቀበሪያው ችግር እምብኝን በል እንጂ በቀኙ ጨረቃ በግራው መስቀሉን ባናቱ ላይ ኮከብ በእኛ የተመረጠ የሁላችንም ዘብ የሁላችንም ዘብ እስፋልት መረጥ ድረስ መለስን ወንድ አስርድ አደብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከብን ሙደስን ቢቃይሩብን አዲሱን በርንድም ስራቱን እስካልጣን ፈነቃቅለን ከሰብ ሁሉም ወልደወያኔ ልደፉ ጫሚቶ ኑሯችን እየጌጧት ማሳለግሱ እናም አንተም ሆነ እኔ እንደ የእምነታችን እንሄዳለን እንጂ ለውስ ደስታችን እንጂ ሞላቃችን ለአንተም ኢየሩሳሌም ሀገር አይደለም ለእኔም ሳውዲ አረቢያ ሞቾሎ ኢትዮጵያ እናም እምቢኝ እንበል እንጂ መለስን ወንዳስር አዜብን ጀሚላ በረከትን ሻፊ ስባትን ቢቂላ አርከበን ሙደሲር ቢቀያይሩብን አዲሱን በደንብ ስርዓቱን እስካልጣን ፈነቃቅለን ከስር ሁሉም ወልደወያኔ ልደቱ ጫሚቶ ኑሯችን እየየ ጧት ማታ ለቅሶ እናም እምቢኝ ነው እንጂ እምቢኝ እንበል እንጂ እምቢ በልጎበዝ እምቢ በልጀግና
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የከፍፍል ፖለቲካውና መዘዙ ከቤኒሻንጉል እና መተከል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ በበደኖ ባሰቦት ባሰሶ አማሮች ተጨፍጭፈዋል። ከቤት ንብረታቸው ተባረዋል። ከባሌ ከአርሲና ከሐረር ያማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ በጉጂና በቦረና በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ በበርታ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ከፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የከፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የከፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቀሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የከፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና መስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ زگوچ بچاسی گنبا بری روش بوتاوچ لمسالی اندهند اینت بمنگست درجای میتاوکو کارات متو قوان قوش بلای اندالو مرداد ایچالال انگلیز امریکا کانادا آسترالیا نا نیوزیلند قوان قوچو انگلیزینیا بیهونم یتلاییو اگروچ ناچو አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሃገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሺክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው ባንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ ያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም አገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተው የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉስ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። ባንድ አካባቢ የሚኖረው ህዝብ ባንድ ወቅት አስገባሪ በሌላው ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶቹ ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ ልቂቶችም ደርሰዋል። ይሁን እንጂ የረጅም ዘመን የጦርነት ታሪክ የኢትዮጵያን ህዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በህዝብ ዝውውር፣ በስደት፣ በጋብቻ ወዘተ በህዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በህዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብእናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። 1928 ዓመተ ምህረት ጣሊያን በወረረበት ጊዜ ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ፣ የኦሮሞ ሆነ የወላይታ፣ የአፋር ሆነ የጉብዝ፣ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ በነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት እየመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል ባምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና ወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞው መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግስት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የህዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና ዳግሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁልጊዜም በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጻጽሎ እንዲዳከም ለሀገሩም ሆነ ለመብቱ ባንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ የሆኑ ብሔረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ወዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ወዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎቹ ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቿ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ወዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ ባተቦት፣ ባርባጉጉ፣ ባተሳ፣ ቦጋዴን፣ ባሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ የአገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት መደም መፋሰስን ያስከተሉ ግጭቶች በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውንስ ካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኑ የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክድ የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው ትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
You're the best.